ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 11 2015 ዓ.ም ምረዝ ዝግጅታችን ጀመረ። የኢትዮጵያ መከላከያ ሰራዊት ወደ አዲግራት ገባ።
ያው በስምምነት መሰረት የኢትዮጵያ መከላከያ ሰራዊት ወደ አዲግራት ገብተዋል። እኛ አስተዳደርም በቦታው ላይ ያለው የተለያዩ የጸጥታ አካላት በተለይ ፖሊስ እና ሚሊሻ አካላት ስራቸው በህገ መንግስት መሰረት እያከናወኑ ነው ያለው።
የመከላከያ ሰራዊቱ ወደ አዲግራት መግባት አስመልክቶ ያነጋገርናቸው የከተማዋን ከንቲባ አቶ ላከ ተስፋ መስቀልን ነው የሰማችሁት። የዚህን ዜና ዝርዝር በአብይ ርዕሳችን እናስደምጣችኋለን። በዛሬው ዕለት በመላው ኢትዮጵያ የጥምቀት በዓል ሲከበሩላል። የዚህን የሚመለከቱ ዘገባዎችም ይኖሩናል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። በዛሬው ዕለት የተከበረውን የጥምቀት በዓል የምታከብሩ ከኢትዮጵያም ሆነ በኢትዮጵያ ውስጥ ያላችሁ ኢትዮጵያውያን የክርስትና እምነት ተከታዮች በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ እያልኩ ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ። እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ የብር ምንዛሪ አቅምን ዝቅ ልታደርግ እንደሆነ የሚሰማው መሰረተ ቢስ ነው ሲሉ የሀገሪቱ የገንዘብ ምክትል ሚኒስትር ኢዮብ ተካልኝ ማስተባበላቸውን ሮይተርስ ከጆሃንስበርግ ዘግቧል። ከለንደን የአክሲዮን ገበያ ንግዶች መካከል አንዱ የሆነው ሬፊኒቲቭ ኤከን መረጃ መሰረት ዛሬ የአንድ ዶላር ኦፊሴል ምንዛሪ 53 ብር ከ42 ሳንቲም ሲሆን በጥቁሩ ገበያ ላይ ግን እስከ 96.97 ብር መድረሱን የዜና አውታሩ ጠቁመዋል። መንግስቷ በአፍሪካ ህብረት የተደገፈውን የጆሃንስበርግ የሰላም ስምምነት ከፈረመ ወዲህ ኢትዮጵያ ከዓለም የገንዘብ ድርጅት IMF ብድር እንዲለቀቅላት እንደምትጠብቅና ከፍተኛ የሆነ የውጭ ምንዛሪ እጥረት እንዳለባትም እየተነገረ ነው። ትርጉም ያለውና ጉልህ የፋይናንስ ለውጥ ማድረግ የሀገራቸው የዘወትር አጀንዳ መሆኑን ምክትል ሚኒስትር ኢዮብ ተካልኝ በሰጡት ቃል አስታውሰው ይህ ግን የምንዛሪ ግሽበት ስጋትን የሚቀሰቅስ ሊሆን እንደማይገባው አሳስበዋል። በአፍሪካ ቀንድ ሀገሮች የሚከሰቱ ወረርሽኞችና ከአየር ንብረት ጋር ተያያዥ የሆኑ አጣዳፊ አደጋዎች ቁጥር በዚህ ምዕተ ዓመት ከምንጊዜውም በላይ እየጨመረ መሆኑ ተዘግቧል። ይህም አስቀድሞም 47 ሚሊዮን ህዝብ ቸነፈር አፋፍ ላይ በሚገኝበት በዚያ ቀጣና ያለውን የጤና ቀውስ እያባባሰው መሆኑን የተገለጸው የሚበዛው የአፍሪካ ቀንድ አካባቢ በ40 ዓመታት ውስጥ ባልታየ ድርቅ የተጠቃ ሲሆን አሁንም ለአምስተኛ ጊዜ መደበኛው ዝናብ አይጥልም የሚል ስጋት አለ። በጎርፍና በግጭት የተጎዱ አካባቢዎችም አሉ። የደቡብ ምስራቋ ባይዶዋ የድርቅ ምላሽ አስተባባሪው ጄምስ ኢንዲቲያ በሰጡት ቃል እንዲህ ሲሉ አሳስበዋል።
Baidoa is one of the two districts in the state that have been on high alert for likelihood of sliding.
የለየለት ቸነፈር ይከሰታል የሚል ማስጠንቀቂያ ላይ ካሉት የክፍለ ግዛቱ አካባቢዎች አንዷ ባይዶዋ ናት። በስፋት በቀጠለው ግጭት ሳቢያ ብዙ ሰው ከመኖሪያው ተፈናቅሏል። ስለ ድርቁ መቀጠል ስናወራ ዓለም ያልተረዳው ነገር ቢኖር በየዓመቱ ተመሳሳይ ቁጥር ላለው ህዝብ መድረስ ያለብን መሆኑን ነው። በተከታታይም የማምረቻ መሳሪያዎቻቸውን ያጣሉ።
በመሆኑም ድርቅ በመጣ ቁጥር የባሰ እየደህዩ ነው የሚሄዱት ሲሉ ነው ያሳሰቡት። በቻድ ሐይቅ አካባቢ ድርቅ፣ ጎርፍና የቻድ ሐይቅ እየደረቀ መሄዱ ግጭቱን ሊባባስና ህዝቡም በብዛት እንዲሰደድ እያደረገ በመሆኑ የተሻለ መላ ሊፈለግለት ይገባል ሲል ዛሬ የወጣ አንድ አዲስ ሪፖርት አሳሰበ። ሬፊጂስ ኢንተርናሽናል የተባለ አንድ የሰብአዊ መብት ድርጅት ባወጣው ሪፖርት በሚቀጥለው ሳምንት ኒጀር ዋና ከተማ ኒያሜ ላይ የቻድ ሐይቅ ሸለቆን ጉዳይ በተመለከተ የሚከፈተው ከፍተኛ ዓለም አቀፍ ጉባኤ አብይ ትኩረቱ ሊያደርገው እንደሚገባ አሳስቧል። በቀጣናው በጠቅላላ ባየር ሁኔታው እየተበላሸ መሄድ የተነሳ የተፈጠረው ሀብት በመመናመኑ ውጥረቱ እየተባባሰ መሆኑን ያወሳው ይህ ሪፖርት ብዙ ሰው ቀየውን እየጣለ እየተሰደደ ነው ብሏል። 3 ሚሊዮን ሰዎች ከመኖሪያቸው ተፈናቅለዋል ያለው አዲሱ ሪፖርት 11 ሚሊዮን ሰው ሰብአዊ እርዳታ ጠባቂ መሆኑን የገለጸው በተባበሩት መንግስታት የተፈጠረው አካባቢ ጉዳይ ቢሮ መሰረት የቻድ ሐይቅ በ60 አመታት ውስጥ ባልታየ ደረጃ 90% መድረቁን ያመለከተው የሬፊጂ ኢንተርናሽናል ሪፖርት ለዚህ ዋናው ምክንያት የአየር ንብረት ለውጥ መሆኑን ነው የጠቆመው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩክሬን ወታደሮቼ በሰራዊትም በጦር መሳሪያም በይበልጥ ከታጠቀው የሩሲያ ኃይል ጋር ለመዋጋት ይችሉ ዘንድ ምዕራባውያን አጋሮቿን ታንክ እንዲልኩላት ተማጽኖ አሰማች። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባና የመከላከያ ሚኒስትሩ ኦሌክሲ ሬዝኒኮቭ ባወጡት የጋራ መግለጫ የሀገራቸውን የመከላከያ ኃይሎች ለማጠናከር እርዳታ የሰጡትን 50 ሀገሮች አመስግነዋል። ብሪታንያ ቻለንጀር 2 የተባሉትን ታንኮች ልትልክ በመሆኗ ሚኒስትሮቹ አመስግነዋል። የጀርመን ሌፐርድ ወይም ነብሮ ታንኮች ያሏቸው ሀገሮች እንዲልኩላቸው ተማጽኖ አቅርበዋል። ጀርመን በበኩሏ ዩናይትድ ስቴትስ አብራምስ የተባሉትን ታንኮቿን ለዩክሬን ለመላክ የምትስማማ ከሆነ እኛም ሌፐርድ 2 ታንኮች እንዲላኩ እንፈቅዳለን ማለቷን የዩናይትድ ስቴትስ እና የጀርመን ባለስልጣናት አስታውቀዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ወደ ጀርመን ተጉዘዋል። ከጀርመን አቻቸው ቦሪስ ፒስቶሪየስ ጋር የሚነጋገሩ ሲሆን ነገ አርብ ደግሞ በዩናይትድ ስቴትስ የሚመራውን የዩክሬን መከላከያ ድጋፍ ትብብር ቡድን ስብሰባ ይከፍታሉ። ዩናይትድ ስቴትስ ብረት ለበስ ተሽከርካሪዎችን ጨምሮ ከ2 ቢሊዮን ዶላር በላይ የሚገመት አዲስ የጦር መሳሪያ ድጋፍ እንደምትልክ ይፋ ታደርጋለች ተብሎም ይጠበቃል። አብራምስ ታንኮችን ግን አይጨምርም። ይህ በዚህ እንዳለ የአውሮፓ ምክር ቤት ፕሬዝደንት ሻርል ሚሼል ከዩክሬን ፕሬዝደንት ቮሎዲሚር ዘሌንስኪና ከሌሎችም ባለስልጣናት ጋር ለመወያየት ዛሬ ወደ ኪቭ እንደሚጓዙ አስታውቀዋል። የአውሮፓ ፓርላማ የኢራን አብዮታዊ ዘብን በአሸባሪ ቡድንነት በመፈረጅ ድምፁን የሰጠ ሲሆን ኢራን እርምጃውን አውግዛዋለች። የኢራን የውጭ ጉዳይ ሚኒስትር ሆሴን አሚር አብዶሊሃን ከአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦሬል ጋር በስልክ የተነጋገሩ ሲሆን የአውሮፓ ፓርላማ የወሰደውን እርምጃ አጥብቀው ማውገዛቸውን የሚኒስቴር መስሪያ ቤታቸው አስታውቋል። የአውሮፓ ፓርላማ የኢራን አብዮታዊ ዘብ ተቃዋሚ ሰልፈኞች ላይ ጥቃት ማድረሱና ዩክሬን ለሚገኙ የሩሲያ ኃይሎች ድሮኖች መስጠቱን በማውገዝ አሳሪ ያልሆነ ውሳኔውን ያስተላለፈው ትናንት ረቡዕ ነው። ዛሬ ኢራቅ ውስጥ የሰላጤው ሀገሮች የእግር ኳስ ዋንጫ ግጥሚያ ከመጀመሩ አስቀድሞ ስቴዲየሙ ደጃፍ ላይ በተፈጠረ ግፊያና መረጋገጥ የአንድ ሰው ህይወት ሲያልፍ በርካታ ሰዎች መጎዳታቸውን የሐኪም ቤትና የጸጥታ ምንጮች አስታውቀዋል። ለረጅም ጊዜ ዓለም አቀፍ የእግር ኳስ ግጥሚያዎችን እንዳታስተናግድ ታግዳ የኖረችው ኢራቅ ገጽታዋን ለማደስ ጓግታ ነበር። ከዛሬው አደጋም በፊት ታዲያ በነበሩ የዝግጅት አደረጃጀት ግድፈቶች ይቅርታ መጠየቋ ታውቋል። በትልቋ የደቡባዊ ኢራቅ ከተማ ባስራ በሚገኘው የእግር ኳስ ስቴዲየም ማታ 1 ሰዓት ላይ በኢራቅ እና በኦማን መካከል የሚካሄደውን ግጥሚያ ለመመልከት በሺዎች የተቆጠሩ መግቢያ ቲኬት ያልያዙ ሰዎች የእግር ኳስ ሜዳው ፊት ለፊት ከሌሊት ጀምረው ተኮልኩለው እንደነበረ ነው የተገለጸው። የእስራኤል ወታደሮች ዌስት ባንክ ውስጥ ዛሬ ባካሄዱት ወረራ 2 ፍልስጤማውያንን ተኩሰው ገለዋል ሲሉ የፍልስጤም ባለስልጣናት ተናገሩ። ጃዋድ ባዋክናና አድሃም ጃባሪን ምዕራባዊዋ የዌስት ባንክ ከተማ ጂኒን ውስጥ ተተኩሶባቸው እንደተገደሉ የፍልስጤም የጤና ሚኒስቴር አመልክቷል። ባዋክና መምህር እንደነበረ የፍልስጤም አስተዳደር የዜና ወኪል ዋፋ አስታውቋል። ታጣቂው የአላክሳ ሰማዕታት ብርጌድ በበኩሉ ጃባሪን ተዋጊው እንደነበረ ነው የገለጸው። የእስራኤል የጦር ሰራዊት በወታደሮቹ ተገድለዋል ስለተባሉት 2 ሰዎች ጉዳይ አስተያየት አልሰጠም። በመጨረሻም የኒውዚላንድ ጠቅላይ ሚኒስትር ስልጣናቸውን እንደሚለቁ አስታውቀዋል። ጠቅላይ ሚኒስትር ጃሲንዳ አርደን ዛሬ በድንገት በሰጡት የሚያስደነግጥ መግለጫ ከአሁን ወዲያ በመሪነት ለመዝለቅ አቅሙ የለኝም ነው ያሉት። ግፋቢል እስከ ቀጣዩ የካቲት መጀመሪያ በቆይ ነው እንጂ እለቃለሁ ሲሉ አስታውቀዋል። በድጋሚ ለመመረጥ ፍላጎት እንደሌላቸውም ተናግረዋል። አርደን እንባ የተናነቃቸው በጠቅላይ ሚኒስትርነት ያሳለፉት የአምስት ዓመት ተኩል ጊዜ ከባድ እንደነበረ ገልጸው ሰው ነኝና መልቀቅ አለብኝ ብለዋል። የ42 ዓመቷ አርደን ፖለቲከኞችን ብንሆን ሰው ነን፣ የቻልነውን ያህል እንሰጣለን፣ ከዚያ በኋላ ይበቃል፣ አሁን እኔም ይበቃኛል ነው ያሉት። ገዢው የኒውዚላንድ ሌበር ፓርቲ የፊታችን እሁድ አዲስ መሪውን ይመርጣል። አዲሱ መሪ በጥቅምት ወር እስከሚካሄደው ጠቅላላ ምርጫ ድረስ በጠቅላይ ሚኒስትርነት እየመራ ይቆያል። አርደን ስልጣኔን የምለቀው ስራው ስለከበደኝ ሳይሆን የተሻለ ስራ ሊሰራ የሚችል ሰው ይኖር ይሆናል ብዬ ስላመንኩ ነው ማለታቸው ተጠቅሷል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጂት ታየን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ጥር 11 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አሁንም እንድትቆዩን አብራችሁን እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። የኢትዮጵያ መከላከያ ሰራዊት ወደ አዲግራት ገባ። የኢትዮጵያ መከላከያ ሰራዊት በሰላም ስምምነቱ መሰረት ማክሰኞ ዕለት አዲግራት ከተማ መግባቱንና ጦርነቱ ከመጀመሩ በፊት ይጠቀምበት ወደ ነበረው ወታደራዊ ካምፕ መስፈሩን የከተማዋ ከንቲባ አቶ ላከ ተስፋ መስቀል ለአሜሪካ ድምጽ ገለጹ። የአሜሪካ ድምጽ ያነጋገራቸው የከተማዋ ኗሪዎች በበኩላቸው በሰላም ስምምነቱ በመደረጉና ስምምነቱ ላይ ከላይ ካሉ ባለስልጣናት ጭምር በመካሄዱ የኢትዮጵያ መከላከያ ሰራዊት ወደ ከተማው ሲገባ ምንም ስጋት እንዳላደረባቸው ገልጸው፣ ነገር ግን የኤርትራ ሰራዊት በከተማዋ ቅርብ ርቀት ላይ መኖሩ በከፍተኛ ሁኔታ እንደሚያሰጋቸው ተናግረዋል። ሙልጌታ ጽባ ዝርዝራለው።
የአድግራት ከተማ ከንቲባ አቶ ላከ ተስፋ መስቀል ለአሜሪካ ድምጽ እንደገለጹት በሰላም ስምምነቱ መሰረት የኢትዮጵያ መከላከያ ሰራዊት አባላት ማክሰኞ ጥር 9/2015 ዓ.ም ወደ አድግራት ከተማ ገብተዋል። ሰራዊቱ ካሁን በፊት ይጠቀምበት በነበረው ወታደራዊ ካምፕን ይገኛል ብለዋል።
ያው በስምምነቱ መሰረት የኢትዮጵያ መከላከያ ሰራዊት ወደ አድግራት ገብተዋል። እኛ አስተዳደርም በቦታው ላይ ያለው የተለያዩ የጸጥታ አካላት በተለይ ፖሊስ እና ሚሊሻ አካላት ስራቸው በ ህገ መንግስት መሰረት እያከራው ነው ያለ። እንደምናውቀው ተረሳው የደረሰው ሰፋፊ በደሎች በውስጡ አሙቀ ይዞ ለሰላም ያለው ቁርጠኝነት እያሳየ ያለው ግን በህብረተሰብ ውስጥ የተለያዩ ስጋቶች አሉ። እስካሁን ጉዳት እንዳይደርስበት የሻቢያ ሰራዊትም በአካባቢያችን በአጭር ኪሎ ሜትር ርቀት ነው ያለው። እሱ አለመውጣቱም ህብረተሰቡ ጥያቄ እያረሰ ነው ያለው።
የከተማው አስተዳደር ስራው መቀጠሉ የተናገሩት ከንቲባው የአካባቢው የጸጥታ አካላትም የከተማዋ ጸጥታ መቆጣጠር ቀጥለዋል ብለዋል። የአድግራት ከተማ ነዋሪ የሆነው ሀፍቶም ተስፋ እየተባለ በበኩሉም ከዛላምበሳ አቅጣጫ መከላከያ ሰራዊት እየገባ ማየቱና አሁንም በከተማዋ አሉ ሲል ተናግሯል።
በዛላምበሳ ነው የመጡት፣ አዲግራት ገብተዋል። አሁን ሌላ በአድዋ በኩል የነበረ ሰራዊትም ገብቷል። ብዙ ምንም ስራውን እየሰራ ነው ያው እንደተለመደው።
ሌላ የከተማዋ ነዋሪ ወይዘሮ ትዕግስት ታምራት የኢትዮጵያ መከላከያ ወደ አድግራት እንደሚገቡ እየሰማን ነበር ብለው በሚሰሩበት ሱቅ እያሉ ሲገቡ ማየታቸው ተናግረው ከተማዋ በመደበኛ እንቅስቃሴ ትገኛለች ብለዋል።
ስራ ቦታ ነበርኩኝ። ስራ ቦታ የአስፋልት ዳር ነው። ሰራውኝ እያለ በሰልፍ ሲገቡ ነው ያየሁት። ይገባሉ እየተባለ ነበር ነው እኔ ዝም ብዬ እየሰራሁኝ ነበርና ቀና ብዬ ሳያቸው እያለኩ ነው የኢትዮጵያ ባንዲራ ምናምን አይቼ በዛ ሳያቸው እነሱ ናቸው እና ዝም ሰጥ ብለው እያለኩ ነበር። በሰልፍ ስጋት የለንም ዝም ብሎ እነሱም በስነ ስርዓት እያለኩ ነበር። እኛም ያው አውቀን ስለነበር ስንሰማ ስለነበረ ያው ከላይ ኢትዮጵያውያን በመንግስት ደረጃም ያው እርቅ ስለወረደ ብለን ስለምናስብ አልተጋንም።
የኤርትራ ኃይሎች ከከተማዋ ቅርብ ርቀት ነው የሚገኙት ያሉት ወይዘሮ ትዕግስቲ በዚህም ስጋት ስላለን ወደ ድንበራቸው መመለስ አለባቸው ብለዋል።
በጣም ስጋት አለን። በቃ እንቅልፍ የለንም። በጣም ነው የምንሰጋው። ምክንያቱም እዚህ ቅርብ ነው ያለው። ወደ ቦታው መመለስ አለበት። ወደ ሀገሩ ወደ ቦታው መሄድ አለበት። የሰው ሀገር ነው ተቀምጦ ያለው። ብዙ ግፍ ሰርተዋል። በጣም ልጆች ሳይቀሩ ህፃኖች ሳይቀሩ በጣም ነው በቃ የኤርትራ ሰራዊት ሲነሳ በጣም ነው ያለቅጡ የሚሰሩ። በአስቸኳይ መውጣት አለባቸው። ሰውም ተረጋግቶ እንዲሰራ ኑሮው እንዲኖር በሰላም ልጆችም እንዲማሩ ሰውም ሰርቶ እንዲበላ መውጣት አለበት። በኢትዮጵያ መንግስትም የሆነ ነገር ማድረግ አለበት።
አቶ ገብረ ኢየሱስ ገብረ የተባሉ የከተማዋ ነዋሪ በበኩላቸው ከቀናት በፊት የትግራይ ኃይሎች ከአካባቢው ለቀው እንደወጡ ተናግረው በአድግራት ህዝቡ መደበኛ ስራው እያከናወነ ይገኛል በማለትም ገልጸዋል።
ማንንም የማይሰራው ትግራይ ሀገ ተወር ግብ የለም።
የሆነ የሚንቀሳቀስ የትግራይ ሰራዊት የለም። ህዝብ ግን ከጫፍ እስከ ጫፍ ሞልቶ ወጣትም ይሁን ሁሉም ህዝብ ወጥቶ ስርዓቱ ጠብቆ እያያቸው ነው። እንደዛ ነው ያለው ነው ያሉት። የአፍሪካ ህብረት ዋና አደራዳሪ የቀድሞው የናይጄሪያ ፕሬዚደንት ኦሊሴገን ኦባሳንጆ ለፋይናንሻል ታይምስ በሰጡት ቃል በትግራይ በተካሄደው ጦርነት 600 ሺህ የሚሆኑ ሰዎች መሞታቸው ገልጸዋል። አሁን የተኩስ ድምጽ ቆሟል። ወደኋላ ወደማይመለስበት ደረጃ ደርሷል ያሉት አደራዳሪው የኤርትራ ኃይሎች ከትግራይ መውጣት ጀምሯል ብለው በአሁኑ ጊዜ በድንበር ላይ ነው ያሉት ሲሉ ገልጸዋል። የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጽ በሰጡት መልስ የኤርትራ ኃይሎች በትግራይ ነው ያሉት፣ ሐሳባቸው በፍጹም አልቀየሩም ብለው የአፍሪካ ህብረት የሰላም ስምምነት ትግበራ የሚከታተል ቡድንም እነሱ ወዳሉ በት አልተጠጋም ብለዋል። እንዲህ አይነት ሐሳብ ከመገለጹ በፊት አጣሪዎቹ ወደዛ ሄደው መጀመሪያ ስራቸውን ይስሩ ሲሉ ነው የገለጹት። በሌላ በኩል የአማራ ኃይሎች ባለፈው ሳምንት ከሽረ እንዳስላሴና አካባቢያ መውጣታቸው የኢትዮጵያ መከላከያ ሰራዊት መግለጹ ይታወቃል። የኢትዮጵያ መከላከያ ሰራዊት ወደ አድግራት ከተማ መግባቱ አስመልክቶ ከትግራይ ክልል አመራሮች ማብራሪያ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። እንዲሁም ይህ ዘገባ እስከተጠናቀረበት ሰዓት የኢትዮጵያ መከላከያ ሰራዊት ስለ ጉዳዩ ያለው ነገር የለም። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
አድማጮች፣ የኤርትራ መንግስት በተደጋጋሚ እየተወነጀለ በሚገኝበት ከትግራይ ክልል ሙሉ ለሙሉ ለቆ የመውጣት ጉዳይ ላይ እስካሁን ያለው ነገር የለም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በደቡብ ክልል የሐላባ ዞን ነዋሪዎች በዞኑ ተስፋፍቷል፣ መንግስት አጣርቶ አስቸኳይ እርምጃ ይውሰድ ሲሉ ያቀረቡትን የሙስና ወንጀል የዞኑ አስተዳደር አጣጥሏል። የዞኑ ዋና አስተዳዳሪ ዶክተር መሐመድ ዘይኑ የፈጸምነው ብልሹ አሰራርና የሙስና ወንጀል ካለ ተመርምሮ ከተረጋገጠ ለመጠየቅ ዝግጁ ነን ብለዋል። ባልተረጋገጠ አሉባልታ የዞኑን ባለስልጣናት ስም ማጥፋት ግን አይቻልም ሲሉም አስጠንቅቀዋል። ከዚህ በፊት በፈጸሙት ወንጀል እንጂ ሰልፍ ስላደረጉና ጥቆማ ስለሰጡ የታሰረ ሰው የለም ሲሉም ተናግረዋል። የዞኑ ነዋሪዎች በዞኑ ተንሰራፍቷል ያሉትን የሙስና ወንጀል መንግስት መርምሮ በአስቸኳይ እርምጃ ይውሰድ ሲሉ ተቃውሟቸውን ለክልሉ ባለስልጣናት በሰላማዊ ሰልፍ መግለጻቸውን ከትላንት ወዲያ መዘገባችን ይታወሳል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ ተጨማሪ ዘገባ ልኳል።
የሐላባ ዞን ነዋሪ መሆናቸውን የተናገሩ ግለሰቦች በዞኑ የከተማ መሬት ብዝበዛ በስቷል፣ የመንግስትና የቀበሌ ቤቶች በግለሰቦች ስም ይዘዋወራል፣ የመንግስትና የህዝብ ሀብት ለግል ጥቅም ይውላሉ የሚሉና የፍትሐዊ አሰራር ሰፍኗል ሲሉ ነው የዞኑን ባለስልጣናት የሚከሱት።
መንግስት ቤቶች 968 ቤት ነበረ የዛሬ 3 እና 4 ዓመት፣ አሁን 370 ነው ያለው። ይህንን ቤቱን አፍርሶ ያለ ክልል ስልጣን በራሳቸው ስልጣን አከፋፍለው በዘመዶቻቸው በጥቅም በባለ ሀብቱ አከፋፍለው ይገኛሉ።
ስልጣን በዞኑ ለግል ጥቅም ይውላል ነው የሚሉት አቶ ራማቶም።
ዜብነት ብልሹ አሰራሮች ተንሰራፍተው ሲገኙ አቤቱታ ልናቀርብና ጥቆማ ለማስጣት ነው ልንመጣ ቻልን ነው። ሙስና ሲባል ሐላባ ዞን ለስልጣን የሚከፋፈለው በጎሳ ነው። አሁን ባሉ ያሉ አማራሮች የፊት አማራሮች ዞኑ የፊት አማራሮች ከተወሰኑ ተከግብር አባሮቹ ጋር ሆኖ ስልጣኑን በአንድ በኩል ጉሳ በአንድ በኩል በጥቅም ለምሳሌ ጥቅም ስንል አንድ የተማራ አካል ህጋዊ ዶክመንት ይዞ ከመጣ ከአንድ ሰው እንደ የየስራ መጠኑ ከ20ሺ እስከ 60ሺ ይጠየቃል ሙስና።
የዞኑ ዋና አስተዳዳሪ ዶክተር መሐመድ ኑርዬ ክሱን እንደማይቀበሉ የሚገልጹት ከሳሾችን በመቃወም ነው።
እነዚህ ሰዎች ወደ እናንተም እንደሄዱ ይታወቃል። አንዳንድ የክልል መስሪያ ቤቶችም ጭምር ሄደዋል። በመጀመሪያ ደረጃ እነዚህ ሰዎች ምንድን ናቸው እነማን ናቸው የሚለው ነገር በጣም ወሳኝ ነጥብ ነው። እነዚህ ሰዎች ከዚህ በፊት በዞኑ ባሉ መዋቅሮች ውስጥ በአመራርነት ሲሰሩ የቆዩ ናቸው። ስራ ዘመናቸው ደግሞ በርካታ የመልካም አስተዳደር ችግሮችን ሲፈጥሩ የነበሩ ሰዎች ናቸው። በስራ በነበሩ ሰዓትም መልካም ስምም ዝናም ያልነበራቸው ሰዎች ናቸው። አሁን ላይ እንደውም በሌላ ወንጀል ተጠርጥረው ሲከሰሱ የነበሩ አላባ ላይ ችግር አለ፣ ሙስና አለ፣ ዝርፊያ አለ በሚል ነው እንግዲህ አስተባብሮ የተወሰኑ ሰዎችን ይዞ የሄደው እና አንደኛ ግለሰቦቹ መታወቅ ስላለባቸው ነው።
የዞኑ ነዋሪዎች በዞኑ አለ ስሉ ያቀረቡትን የሙስና ወንጀል አሉባልታ ነው ስሉ ማጣጥሏል።
በዞናችን ደግሞ እነሱ አለ የሚሉት ችግር የሌለ ችግር ነው። ችግር አለኝ ይባልም ከሆነ ደግሞ መንግስት እንደ ሀገር ጸረ ሙስና ትግል ላይ ገብቶ ብሔራዊ ኮሚቴ አቋቁሞ በየክልሉ ኮሚቴ አቋቁሞ በዞን ደረጃም እንደዚህ ኮሚቴ ተቋቁሞ በዚህ መልኩ የሚጠረጠሩ ግለሰቦች፣ ቡድኖች ምርመራ ላይ ያሉበት ሁኔታ ነው ያለው እና የጥቆማ ስርዓትም ከሆነ በዚህ መልኩ ሊሆን አይችልም።
በዞኑ ኃላፊነት ላይ ያለን ኃላፊዎችም ሆነን ተቋማት ያጠፋናው ጥፋት ካለ ተመርምሮ በማስረጃ ተደግፎ ከመጣ የማንጠየቅበት ሁኔታና ምክንያትም የለም ስሉ ተናግሯል።
እዚህ ችግር ውስጥ ያሉ ግለሰቦች ሊኖሩ ይችላሉ፣ ግለተቋማት ሊኖሩ ይችላሉ። እሱ ደግሞ በራሱ መንገድ ይሄዳል ማለት ነው። ምርመራ መደረግ ያለበት ግለሰብ ካለ ምርመራ ማድረግ ነው። መጣራት ያለበት ተቋም ካለ ተቋም ማጣራት ይቻላል። ነው እኔ እየደመደምኩ አይደለም። እነሱ በሚሉት ልክኝ ችግር የለም። አለ የሚባል ሰነድ ካለ ኤኒ ሰነድ ማለት ነው እኛ ያጠፋነው ሰነድ ካለ የሚመለከተው አካል አጣርቶ በእኔም ላይ ሊሆን ይችላል፣ በሌሎች አመራሮች ሊሆን ይችላል፣ ባጠፉ ተቋማት ላይ የፈለገውን እርምጃ መውሰድ ይችላል። እኛ ግን ይሄ መሆን የለበትም ነው። በዚህ መልኩ አይደለም መሆን ያለበት።
ሰልፈኞቹ ወይም ቅሬታ አቅራቢዎቹ በዞኑ ተፈጽሟል ያሉትን የምዝበራ ወንጀሎችን ያረጋግጣሉ ያሏቸውን የበዙ ሰነዶችን ለደቡብ ክልል ስነ ምግባርና ጸረ ሙስና ኮሚሽን ማስገባታቸውን ገልጿል። ቅጂያቸውንም ለአሜሪካ ድምጽ ልከዋል። አብዛኞቹ ሰነዶች በመሬት ላይ ተፈጽመ ያሏቸውን የምዝበራ ወንጀሎችን የሚገልጹ ናቸው። በአላባ ቁልቶ ከተማ ከሊዝ አዋጅና መመሪያ ውጪ የተሰጡ መሬቶች ዝርዝር እንዲሁም የደቡብ ክልል ከተማ ልማትና ኮንስትራክሽን ቢሮ ከአላባ ዞን ኮንስትራክሽን መምሪያ ጋር የተጻጻፏቸው ደብዳቤዎችና የአጣሪ ኮሚቴ ግምገማ ሪፖርት ይገኙባቸዋል። የመሬት ጉዳይ ህጋዊነትን የጎደላቸው በመሆናቸው ዞኑ አስቸኳይ የማስተካከያ እርምጃ እንዲወስድ የሚጠይቅ ደብዳቤ እንደሚገኙባቸውም ለማወቅ ተችሏል። በሰሜኑ ጦርነት ወቅትም ለድጋፍ ተብሎ የተሰበሰበው ሀብት ተመዝብሯል ሲሉም አቶ ብራውን ተናግሯል።
የመጀመሪያ ጥያቄያችን ይህን መንግስት ወርዶ እንዳይል ሙሉ በሙሉ እንዳይልን ነው። ይመርመርልን ያቀረብነው ደግሞ ጥያቄውን ቀጥታ ክልሉ ርዕሰ መስተዳድር ጽፈት ቤት ገብተናል። ፓርቲ ጽፈት ቤት ሄደን ለአጋጣሚ ያላገኘ ናቸውም። ከዛ በኋላ ጸረ ሙስና የተቋቋመ ማህበር አለ። ከነዛ አካል ጋር ተገናኝተናል።
የሙስና ወንጀልን ለሚመለከታቸው አካላት በመጠቆማቸው የታሰሩ መኖራቸውና ሰልፋቸውን ሳያጠናቅቁ በፖሊስ መበተናቸውን ተናግሯል። የሙስና ወንጀል የጠቆመና ሰልፍ አድርገው የዞኑን መንግስት አሰራር የተቃወሙ ሰዎች ታስሯል መባላቸውንም ዶክተር መሐመድ አይቀበሉትም።
እንደዚህ አይነት ነገር እንግዲህ የሄዱትን ሰዎች በአካልም አግኝታችሁ ሊሆን ይችላል። እኛ ቅድም እንዳልኩ ሊቀመንበር ያልኩ ሰውዬ እሱ መርቷቸው የሄደው ሰውዬ መጀመሪያ ፍርድ ቤት ላይ ጉዳዩ አለ። ተከሶም የነበረ ገንዘብም እየመለሰ የነበረ አሁን ይሄን ግርግር ፈጥሮ በዚህ ሽፋን ውስጥ እሱ ለመደበቅ ነው የፈለገው። መጀመሪያው የእሱ አጀንዳ ይሄ ነው። ታስሯል ከተባለም እሱ ሰሞኑን ታስሯል የሚባል ነገር ሰምቻለሁ፣ ግን ከዚህ ጉዳይ ጋር በተያያዘ አይደለም። መጀመሪያም እኮ ታስሮ እየከፈለ የነበረ ሰው ነው።
በዞኑ ባለስልጣናት ላይ ከቀረቡ የሙስና ውንጀላዎች ውስጥ ዋናዎቹ የመሬት ብዝበዛ፣ የቀበሌ ቤቶችን ለግለሰቦች ማስተላለፍና ጉቦ ሲሆኑ እነዚህ ነገሮች በውል የሚታወቁ ተቆጥሮ የሚደረስባቸው ስለሆነም የሚመለከተው አካል መመርመር ይችላል የሚል መልስም ሰጥቷል።
የቀበሌ ቤቶችን በሚመለከት አንደኛ የቀረበው አሃዝ ራሱ ትክክል አይደለም። በከተማው ያለው የቀበሌ ቤቶች ቁጥር ማለት ነው። እሱንም አያውቁትም። በአሰራር መሰረት አንድም የቀበሌ ቤት ለግል የዞራ ካለ ያዞረውን መጠየቅ ነው። እኛ ግን ባለን መረጃ የቀበሌ ቤት ለመልሶ ማልማት እየተጠቀምን ነው። ቀበሌ ቤት የሚኖሩ ሰዎች ሌላ ቦታ ላይ መኖሪያ ይዘጋጅላቸውና ቦታው መሀል ከተማ ከሆነ መልሶ ይለማል፣ ህንፃ ይገነባል፣ ሌሎች አገልግሎት ተቋማት ይገነባሉ። ይሄ ደግሞ ምንም አይነት የአሰራር ክፍተት የሌለበት በህጉ በመመሪያው እስከ ክልል ድረስ ሄዶ ጸድቆ ምትክ ቦታ የሚሰጣቸውን ከሆነ ታይቶ በዛ መልኩ የተሰራ ስራ ነው። ከዚህ አኳያ አንድም የቀበሌ ቤት ህገወጥ በሆነ መንገድ ሌላም የተላለፈ የለም። በኢንቨስትመንት ስምም የተመዘበረ ሀብትም አንድም የለም። ሁለተኛው ግለሰቦች ቤት ሰርቷል ከተባለ እንግዲህ ቤት አትስራ አይባልም። ቅድም ያነሳው ሀሳብ በጣም ገዢ ነው። የግለሰቦች የገቢ ሁኔታ መታየት አለበት። ግን የሀብት ምንጩ ምንድን ነው የሚለው ነገር ይመርመር፣ ይታወቅ። ምንም ችግር የለውም። ቤት መሰራቱ ብቻ ሳይሆን ይህ ሰው እንዴት ሰራ የሚለው ነገር ይመርመር። ማንኛውም ሰው ማለት ነው ከየት መጣው ተብሎ ይፈተሽ። ምን ገንዘብ በላ፣ በየትኛው ስርዓት እንደዚህ ያደረገ የምለው ነገር በደንብ መታየት ያለበት ነው።
ነዋሪዎቹ አቤቱታቸውን ለክልል ርዕሰ መስተዳድር ቢሮና ለክልል ስነ ምግባርና ጸረ ሙስና ኮሚሽን ያቀረቡ ሲሆን የክልሉ ስነ ምግባርና ጸረ ሙስና ኮሚሽን አቤቱታቸውን መቀበሉና ምርመራውን እንደሚቀጥል ከትላንት ወዲያ ለቪኦኤ አስታውቋል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
በተከታይ የምናልፈው በዛሬ ዕለት የተከበረውን የጥምቀት በዓል ወደሚቃኙ ዘገባዎች ይሆናል። ከአዲስ አበባ ስንጀምር መጪው ጊዜ በይቅርታና በእርቅ ሁሉንም ወደ ነበረበት የምንመልስበት እንዲሁም ሰላማችንንና አንድነታችንን በፍትህና በእኩልነት የምንገነባበት ሊሆን ይገባል ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ዛሬ አዲስ አበባ በተከበረው የጥምቀት ክብረ በዓል ላይ ተናገሩ። በዓሉ በሰሜን ኢትዮጵያ ሰላም መውረዱን ተከትሎ የሚከበር መሆኑ ልዩ እንደሚያደርገው የጠቆሙት ብፁዕ ወቅዱስ አቡነ ማትያስ ሰላሙ እንደሚቀጥልም ያላቸውን ተስፋ ገልጸዋል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገበው በዚህ የጥምቀት በዓል ላይ ቁጥራቸው የበዛ የውጭ አገር ጎብኚዎችም ታድመዋል። ኬኔዲ አባተ ተጨማሪ አለው።
በአሁኑ ሰዓት በዚህ በጃን ሜዳ ጥምቀተ ባህር የጥምቀት ስነ ስርዓት በመካሄድ ላይ ይገኛል። በርካታ የኦርቶዶክስ እምነት ተከታዮችም በዚህ ስፍራ ተገኝተው እየተጠመቁ ነው። የጥምቀት ስነ ስርዓቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው ባርከው ያስጀመሩ።
እግዚአብሔር ሰውን ለማዳን በዚህ ሁኔታ ሲገለጥ ሰዎች ለዚህ አምላካዊ መገለጥ የሰጠነው ግብረ መልስ ምንድን ነው? እኛ እስካሁን የሄንበት መንገድ ከእግዚአብሔር ቃል በእጅጉ የራቀ ሆኖ ተገኝቷል። አሁን ሁሉም ይቅርብንና ሁሉም ይብቃንና በእውነት ንስሐ እንግባ። በይቅርታና በእርቅ ጥበብ ሁሉንም ወደ ነበረው እንመልስ። ይህንን አይነት ግብረ መልስ ባለመስጠታችን ህዝባችን ክፉኛ ተጎድቷል። ከአሁን በፊት የሆነው ሁሉ ሆኗል። አሁን ግን የህዝራንን አይን የምናብስበት፣ ተስፋ የቆረጠውን ልብ የምናለመልምበት፣ የተሰበረውና የፈረሰውን የምንጠግንበት፣ የተጣመመውን የምናቀናበት፣ ያዘነውንና የተጎሳቀለውን የምናጽናናበት፣ ሰላማችንና አንድነታችንን እንደገና በፍትህና በእኩልነት የምንገነባበት ሊሆን ይገባል።
ዩኔስኮ በዓለም ቅርስነት በመዘገበው በዚህ የጥምቀት በዓል ላይ በርካታ የውጭ ሀገራት ጎብኚዎችና ዳያስፖራዎችም ታድመዋል። እነዚህ የውጭ ሀገራት ጎብኚዎችና ዳያስፖራዎች እንዲሁም የኦርቶዶክስ እምነት አባቶችና ተከታዮች ይህ የጥምቀት በዓል በሰሜን ኢትዮጵያ ሰላም ከወረደ በኋላ የሚከበር መሆኑ እንዳስደሰታቸው ገልጸው ቀጣይ በዓላት ደግሞ በመላ ሀገሪቱ ሰላም ወርዶ እንዲከበሩ ያላቸውን መልእክትም አስተላልፈዋል።
My name is Tina Sampson and I live in Washington DC in the United States. It's been amazing.
ስሚ ቲና ሲምፕሰን ነው በዩናይትድ ስቴትስ ዋሽንግተን ዲሲ ነው የምኖረው። የሚገርም ነበር። ትላንት ጉዞ አድርገን ነበር። ዛሬ ደግሞ እዚህ በሰዎች ፊት ላይ በማየው ደስታና በጠንካራው እምነታቸው ተማርቻለሁ። በሁሉም ሰው ፊት ላይ ፈገግታ ይታያል። ብቻ ድንቅ ነው። ለቀሪ ዘመኔ የሚቀር ትዝታ ነው። በኢትዮጵያ የነበረው ጦርነት ቆሞ ሰላም በመምጣቱ ደስተኛ ነኝ። ላለፉት 2 አመታት የጦርነቱ ሁኔታም ስከታተል ነበር። ሰላማዊ መፍትሄ ቀጥሎ ህዝቡ በድጋሚ አንድነቱን ያረጋግጣል ብዬ ተስፋ አድርጋለሁ። ለሁሉ መልካም በዓል እመኛለሁ። እባካችሁ የኢትዮጵያን ህዝብ ወደ አንድነት ማምጣቱ ቀጥሉበት።
And I am from America, Miami, Florida. I am very happy to be here.
ሞዲ ማርቆስ ባላለሁ ከማያሚ ፍሎሪዳ ነው የመጣሁት። እዚህ በመገኘቴ በጣም ደስተኛ ነኝ። አሁን በልቤ የተሰማኝ ስላለው ስሜት በቃላት መግለጽ እንኳን ያዳግተኛል። እዚህ የመጣሁት ያዳኛችንን የኢየሱስ ክርስቶስን የጥምቀት በዓል ለማክበር ነው። በመምጣቴም ደስተኛ ነኝ። ህዝቡን፣ ባህሉን፣ አለባበሱን፣ እምነቱን ወድጀዋለሁ። እንደ ኢትዮጵያ ያለ ሌላ ቦታ የለም። እኔም በስድስት ኪሎ ቅዱስ ማርቆስ የተጠመኩ የኦርቶዶክስ እምነት ተከታይ ነኝ። ልጆቼና ባለቤቴም እዚሁ ናቸው። ያመቱን ግማሽ እዚሁ ግማሹን ደግሞ አሜሪካ ነው የምንኖረው። ለኔ ኢትዮጵያ ሁለተኛ ሀገሬ ነች። እርስ በርሱ የተከፋፈለ ቤት ፈጽሞ ሊቆም አይችልም። ስለዚህ ኢትዮጵያውያን በአንድነት ሊቆሙ ይገባል።
እንኳን አደረሰ አመሰግናለሁ።
እልፍነሽ ታደሰ እባላለሁ። ከአሜሪካ ከኒውዮርክ ነው የመጣሁት። በመምጣቴም ደስ ብሎኛል። ግላል መጥቶ ጓደኞቼ ለሚቀጥለው አመት እዚህ አብረን እንድናከብር ጥሪ እናስተላልፋለሁ። ኢትዮጵያኖች መቼም ፍቅር ነን። ሰላም ፍቅር አምጥቶ ደግሞ ለሚቀጥለው ደግሞ አመት ሁላችንም ይሄ ነው ሳንል በአንድ ላይ እንድናከብር አንድ ሆነን ህዝባችን አንድ ሆኖ በቃ ሳይከፋፈል ደግሞ በበለጠ ለሚቀጥለው አመት እንድናከብር የእግዚአብሔር ፍቃድ ይሁን።
ዲያቆን ስጢፋኖስ ግርማ ይባላል። ባሉ በጣም ደስ የሚል ልዩ የሚያረጋው ሀገራችን ከነበረችበት አለመረጋጋትና የርስ በርስ ጦርነት ወጥተ ጌታችን በጌታችን ኢየሱስ ክርስቶስ በባህር ዮርዳኖስ ሲጠመቅ ከሰበራቸው የዳ ደብዳቤዎች መካከል አንደኛው ጥላቻ ነው። ስለዚህ ይሄን ጥላቻ ሰብረን በአንድነት በጥሩ ስሜት የምናከብረው በዓል መሆኑ የዲን የጥምቀት በዓል ልዩ ያረጋዋልና አሁን ደግሞ ይሄን ጥምቀት እናከብር። ሀገራችን ወደ በለጠ ሰላም መሄዷን ተስፋ ያረግን በማክበራችን እጅግ ደስ ይለኛል።
እኔ ልቃይላ ከፊስ በላይ መኮንን ይባላለሁ። የጠቅላይ ቤተ ክህነት ምክትል ዋና ስራ አስኪያጅ ነኝ። ጥምቀት ማለት ኃጢያታችን ያስወገንበት የዕዳ ደብዳቤያችን እንዲቀደድ መታረቅ ነው፣ አንድ መሆን ነው። በአንድነት ከእርቅ ከስምምነት በኋላ ጥፋታችን ኃጢያታችን ሁሉ ይወገዳል። የሰሜኑ ጦርነት አብቅቶ ሰላም ተጠናክሯል። አልፎ አልፎ ያለው በተለይ በኦሮሚያ አካባቢና በምዕራብ ኢትዮጵያ ያለው እሱም በሰላም ይጠናቀቃል። እሱም እንደ እግዚአብሔር ፈቃድ እርቁ ይፈጸማል፣ አንድነት ይመጣል። ስለዚህ የሃይማኖት አባቶች፣ የሀገር ሽማግሌዎች ይሄንን ጥረት እያረግን ነው ያለነው። ወደፊት በእርቅ መጠናቀቅ አለበት። ስለዚህ በዓሉ የአንድነት፣ የስምምነት፣ የምቾትና ያጣነውን ሁሉ የምናገኝበት ዘመን ያድርግልን እላለሁ። እግዚአብሔር ይባርካችሁ።
በአሁኑ ሰዓት በዚህ በጃን ሜዳ ያለው የጥምቀት ስነ ስርዓት ተገባዶ ታቦታት ወደ የመጡበት ደብር መመለስ ጀምረዋል። ትናንት በከተራው ታቦታትን ወደዚህ ወደ ጥምቀተ ባህሩ የሸኙዋቸው በርካታ የኦርቶዶክስ እምነት ተከታዮች አሁን ደግሞ ወደ የደብራቸው ወደ የመንበረ ክብራቸው እየመለሷቸው ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ጃን ሜዳ።
በተከታይ ወደ ኦሮሚያ አልፈን በደንበል ሐይቅ የነበረውን አመለካከት እንመለከታለን። በኦሮሚያ ክልል ምስራቅ ሸዋ ዞን ባቱ ከተማ አቅራቢያ በሚገኘውና በጎብኚዎች ተመራጭ በሆነው የደንበል ወይም ዝዋይ ሐይቅ ከተራና ጥምቀት በዓል ትላንትናና ዛሬ በድምቀት ተከብሯል። የባቱ ዝዋይ አመረ ብርሃን ቅዱስ ገብርኤል ገዳምና የካህናት ማሰልጠኛ መንፈሳዊ ኮሌጅ ቁጥጥር ልማት ኃላፊ መምህር ቢኒያም ታደለ በእምነቱ ተከታዮች ዘንድ ትልቅ ስፍራ በሚሰጠው ሐይቅ ላይ በዓሉ መከበሩ ሁሌም ለየት የሚያደርገው አከባበር መሆኑን ተናግረዋል። የበዓሉ ተሳታፊዎችም የበዓሉ አከባበር የበለጠ ትኩረት እንዲሰጠው ጠይቀዋል። ገልሞ ዳዊት ነው የተከታተለው።
በዙዋይ ባቱ የጥምቀት በዓል አከባበር ላይ ነው የምንገኘው። ስፍራውም በሐራ ደንበል ላይ ጥምቀት ባህርን በእለቱ እያከበር ነው የምንገኘው። እንግዲህ ትላንትና ማታ 6 ታቦታትን ከየአጥቢያቸው አንስተን በአስተዳዳሪዎች፣ በመምህራን፣ በአበው፣ በመነኮሳት፣ በሊቃውንቱ ታቦታቱ በምእመናን ታጅበው የጥምቀት ባህር ማደሪያቸው ላይ ደርሰው የከተራን በዓል ደመቅ ባለ መልኩ አክብረን አምሽተናል። እንግዲህ ለሊት ማህሌቱ ሲቆም ታድሮ ከሌሊቱ 10 ሰዓት ጀምሮ ቅዳሴው ሲቀደስ ታድሮ አሁን ደግሞ ምእመናኑ የሚጠመቁበት ወደ ሐይቁ የሚወርድበት ጊዜ ላይ ደርሰናል ማለት ነው።
መምህር ቢኒያም ታደለ የባቱ ዝዋይ አመረ ብርሃን ቅዱስ ገብርኤል ገዳምና የካህናት ማሰልጠኛ መንፈሳዊ ኮሌጅ ቁጥጥር ልማት ኃላፊ በደንበል አካባቢ ባሉ ሐይቆች የሰፈሩ ገዳማት 5 መሆናቸውን፣ የሚከበረው ጥምቀት በዓልም ከሌሎቹ ቦታዎች የሚለይ መሆኑን ይናገራሉ።
እንደሚታወቀው በዚህ ሐይቅ ላይ 5 አጥቢያዎች አሉ፣ ገዳማት ማለት ነው። ሁለቱ ደብረ ገሊላ አቡነ ተክለ ሃይማኖትና ደብረ ሲና ቅድስት ማርያም ወደ ምስራቅ ሸዋ ነው ያሉትና ወደኛ ሀገር ስብከት ነው የሚወጡት። እነሱም ትላንትና ማታ እንዳየኸው ስሰራው እንደነበረው ሁሉ በቦጨሳ ደብረ ምህረት ቅዱስ ሚካኤል ላይ ወጥተው በአንድነት ነው የሚከብሩት። ሌሎቹ 3ቱ ደግሞ ወደ አርሲ ሀገር ስብከት ናቸው። ወደ አርሲ ሀገር ስብከት ነው እንግዲህ ወደዛው ነው የሚወጡትና እነሱ። ስለዚህ ከልዩ ልዩ ስፍራ ሰዎች መጥተው ባህሩ ላይ በመንቀሳቀስ ልዩ የሆነ ሃይማኖታዊ በዓል ይከበራል ማለት ነው። ባቱ ከተማ ልዩ የሚያደርገው በዚህ በሐራ ደንበል ላይ ነው የምናከብረው በዓሉ። ሐራ ደንበል ላይ በዓሉ ስናከብር ከሌሎች አብያተ ክርስቲያናት፣ ከሌሎች የጥምቀት ስፍራ ልዩ ያደርገዋል። ሌላ ስፍራ ላይ ጥምቀት ስናከብር በገንዳ ነው፣ ገንዳ ተገድቦ እዛ ገንዳ ላይ ውሃ ተሞልቶ ይከበራል። ዝዋይ ግን ገንዳ የላትም። ገንዳዋ በእግዚአብሔር የተሰራ የሚያስገርም የሚያስደንቅ ሐይቅ አላት።
ተሳታፊዎችም በበዓሉ መደሰታቸውን፣ ያለው የጸጥታ ቁጥጥርም ዘንድሮ መልካም መሆኑን ይናገራሉ። አቶ ግርማ ተፈራ የባቱ ከተማ ነዋሪ ናቸው።
በጣም ቆንጆ ነው። ከሌላው ጊዜ በጣም የተለየ ነው የዘንድሮ በዓል። የዘንድሮ በዓል ከባለፈው ጊዜ ከዛሬ 2 ዓመት በፊት ጥሩ አልነበረም አከባበሩም። የዘንድሮ ግን በጣም ጥሩ ነው። በጣም የተለየ ነው። የጸጥታ ሁኔታ በጣም የተለየ ነው።
መምህር ዲያቆን ዳንኤል ጫላ ከአዲስ አበባ ነበር ለመጀመሪያ ጊዜ በዚህ በባቱ በሚከበረው የጥምቀት በዓል ላይ የተገኘው።
እዚህ ጋር ለመጀመሪያ ጊዜ ነው በዓሉ እንዲህ ባለ መልኩ ያከበርኩት። ብዙ ጊዜ በአገልግሎት ነው የምናሳልፈው። ነገር ግን እዚህ አካባቢ ያለው ህብረተሰብ እጅግ በጣም ሰውን የሚያከብር፣ እጅግ ሰው በጣም የሚወድ፣ ቤቱን አሳልፎ የሚሰጥ ህዝብ ነው። እዚህ ጋር ደግሞ እንግዶች ለማይ ቢበዙም ራሱ ሰው ሲቀበል ስለነበር እጅግ በጣም ደስ የሚል ነገር ሆኖ ነው ያገኘሁት እኔ። እዚህ ሀገር ውስጥ ብቻም ያለም ሳይሆን ከሀገር ውጭም የሚመጣ ሰው የዚህ ነገር በመንፈሳዊም የሚያድግበት በስጋዊም የሚያድግበት መሆን አለበት። ምክንያቱም እንደምትመለከተው ልዩ የሆነ ነገር ነው ብያለሁ። ከዚህ ውጪ ሌላ ቦታ እንደዚህ አይነቱ ነገር ሀገር ውስጥ የምናገኘው ጥቂት ቦታ ነው። ምናልባት አንድ ወይ ሁለት ይሄ እንደውም አንደኛው ሊሆን ይችላል። ከዚህም ያለፈ ደግሞ ታሪካዊው ማንነቱም እጅግ የገዘፈ ነው። ምክንያቱም ታቦተ ጽዮን ለረጅም ዓመት በጥንቱ ጊዜ እዚህ የቆየችበት ጊዜ ነው። ያም ከመሆኑ አንጻር ታሪካዊ ነው ቦታውም ማለት ነው። ታሪኩም ደግሞ አሁን የተቀረጸ አሁን የተፈለሰፈ ሳይሆን ከዘመናት በፊት የነበረ ስለሆነ ከዛ አንጻር መንግስትም ህዝብም እጅግ አጥብቆ ያከባቢው ምእመንም እጅግ አጥብቆ ሊሰራበት የሚገባ ነው።
የኦሮሚያ ቱሪዝም ኮሚሽን በባቱ ደንብ ላይ የሚከበረውን በዓልን ይበልጥ ለማስተዋወቅ እየሰራ መሆኑን ገልጿል። አቶ ነጋ ወዳጆ የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር ናቸው።
አጋ ያንቺ ባይ ሆአትሪ አካላልቴቴ ሆይነቆ ጫላሙ ሀቦቱማንታ ዋናዳቲ
ባሉ በጣም ደማቅ ነበር። አንተም እንደተገነዘብከው ከደማቅነቱ በተጨማሪ በሃይቅ ላይ የሚከበር እንደመሆኑ በጣም ሳቢ ነው። ከተማዋም የተሻለ ማስተር ፕላን ያላት ነች። የኦርቶዶክስ ቤተክርስቲያኖችም በአምስቱ የደንበል ሃይቅ ባሉ ደሴቶች ላይ አሉ። ከየቤተክርስቲያኖቹ የተውጣጡ ታቦታት በዚህ ቀን በክብር በየቦታቸው ካረፉ በኋላ ጠዋት ላይ ይመለሳሉ። ትዕይንቱ በጣም ልዩ ነው። የመጣው ሰው ሁሉ በጣም ነው የሚደሰተው። ከሀገር ውስጥ እንዲሁም ከውጭ ሀገር መጥተው እየጎበኙ ነው። የኦሮሚያ ቱሪዝም ኮሚሽን ከተቋቋመ ገና 2 ዓመቱ ነው። ቢሆንም ይህን በዓል ካለፈው ዓመት ጀምረን ነው እያስተዋወቀን ያለ ነው። ዘንድሮ ቁጥሩ በርከት ያለ ሰው መጥቷል። በሚመጣው ዓመት ደግሞ ከዚህ የተሻለ ይሆናል ብለን እንገምታለን።
አቶ ነጋ የደንበላይክ ጥምቀትን ጀምሮ ጎብኚን ለመሳብ አቅም ያላቸው ክብረ በዓላት የማስተዋወቁ ስራ እንዲሳካ ኮሚሽኑ ከሚመለከታቸው የግልና መንግስታዊ ተቋማት ጋር ተባብሮ እየሰራ ነው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን ባቱ።
በተከታይ ወደ ትግራይ ስናልፍ ደግሞ በሰሜን ኢትዮጵያው ጦርነት ምክንያት ለ3 ዓመታት የጥምቀት በዓል በአደባባይ ባልተከበረበት የትግራይ ክልል ዛሬ በዓሉ በአጥቢያ ቤተክርስቲያናት ተከብሮ ውሏል። በሽረ እንደስላሴ ከተማ ደግሞ የበዓሉ ስነ ስርዓት በአደባባይ ተከናውኗል። ሙልጌታ ጽባህ ዝርዝር አለው።
በመቀለ ከተማ በየአመቱ የጥምቀት በዓል ይሰውህ ንጉስ ተብሎ በሚጠራ አካባቢ የሁሉም አብያተ ክርስቲያናት ታቦታት ወደ ቦታው ሄደው ህዝቡ በጋራ በመሆን ነበር በዓሉን ያከብረው። ጦርነቱ ከተጀመረ ወዲህ ግን በዓሉ በየአጥቢያ አብያተ ክርስቲያናት ነው እየተከበረም ይገኛል። ዘንድሮ የ2015 የጥምቀት በዓል በከተማዋ በአጥቢያ አብያተ ክርስቲያናት ብቻ ነው የተከበረው። በመቀለ ደብረገነት ቅድስት ኪዳነ ምሕረት ቤተክርስቲያን በዓሉ ሲያከብር ያገኙት ኢዮብ አረፋይንም ዘንድሮ በዓሉ የሰላም ተስፋ ያየንበት ነው ብሏል።
በደረሰን ችግር ብዙ ነገሮች አሳልፈናል። ያለፉት 2 አመቶች በጣም ከባድ ነበሩ። እምነትን ለማመንም ሰላም ያስፈልጋል። ወጥቶ ለመግባት ሰላም ያስፈልጋል። ለመስራት ኢኮኖሚው ለመለወጥ ሁሉም ነገር አሁን ይሄ ነገር ግን ካለፈው 2013 2014 ሲነበሩ የጥምቀት በዓሎች ለኔ ይሄ የተለየ በዓል ነው። 2018 እንደ አዲስ የ2012 ከዛ በፊት የነበሩ በዓሎችን እያስታወስን በአደባባይ ብናሳልፈው በጣም ደስ ይለን ነበር። ዛሬ እዚህ ያሳልፈናል። ለሚመጣው አመት 2016 ተስፋው ሰላሙ ሁሉ ሙሉ ሆኖ አደባባይ በዓሉን ለማክበር እንደሳለን ብዬ ተስፋ አደርጋለሁ።
የመቀለ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ሕሸም
በዓለ ጥምቀት እንደሚታወቀው የሰላም የነጻነት የፍቅር በዓል ነውና ሁሉ አሁን በፍቅር ባንድነት ተስማምቶ አሁን በተገኘው ሰላም ያው ተረጋግተን እያከበርነው ነው እንደገኝ ባዳብ ያለ ተበርነው ምክንያት ሰላሙን ሰምተናል። የሰላም ያላገኙ ወንድሞች ብዙዎች ናቸው። እንደሚታወቀው ከክልላችን እንዲወጡ በስምምነቱ የተፈረመም አልተፈጸመም። አሁንም ህዝባችን በመከራ በችግር ነው የሚገኝ እና ስጋቱ አልተወገደም። ህዝባችን ምንም በስደት ያለም ስደት ላይ ነው ያለው። ያው በየአካባቢው ያሉ መከራ እየደረሰባቸው ነው ያለ። አሁንም እንደሆነ ባለበት ጊዜ ስለሁሉ ህዝባችን ማሰብ ስላለብን ገና ነው ሰላሙ አሁንም በቤተክርስቲያን እንዲከበር በዚያው ስለናል።
ቀጣይ አመት ሰላሙ ሙሉ ሆኖ በዓሉ በአደባባይ የሚከበር እንዲሆን ነው ምኞቴ ብለዋል መልአከ ብርሃናት ገብረስላሴ ፈሸም። በከተማዋ ጽርሐ አርያም ቅዱስ ገብርኤል ቤተክርስቲያን በዓሉ ስታከብር ያገኙት ሰላም ሐጎስ የተባለች በበኩሏም
አቻብና ጦርነት ውስጥ ነበር ብዙም አልተከበረም። አምና ደግሞ ይዋስ ብሎ ድሮን ምናምን ስለነበረ ስጋት ስለነበረ ማህበረሰቡ በሌሊት ቶሎ ፕሮግራም እንዲያርቅ ነበር ተደረገው። አሁን ባለው ይሄ የተስፋ የሰላም ተስፋ በተስፋ የተሞላ ህዝብ ነው ያለው። በዛ ላይ ደግሞ አከባበሩም ትንሽ ሰው የሰላም ድምጽ ሰምቶ በተረጋጋ መልኩ ያከበረ ነው። ያው አሁንም ለቀጣይ አመት በደንብ ሙሉ ሰላም አግኝተን ያው ሁሉ እንደተለመደው እዛ ሰው ንጉስ የሚባለው አከባቢ ነበር የሚከበረውና እዛ ሁሉም አድባራት የመቀሌ አድባራቶች ተሰባስበን በሰላም በፍቅር እንድናከብር ያው እግዚአብሔር ጋር ሙሉ ተስፋ አለን።
የጥምቀት በዓል በሽረ እንዳስላሴ ከተማም ከሶስት አመታት በኋላ ለመጀመሪያ ጊዜ በአደባባይ መከበሩ ክብሮም ሲዩም የተባለ የከተማዋ ነዋሪ ለአሜሪካ ድምጽ ገልጿል።
ከ2013 በፊት እንደነበረ አከባበር እንኳን ባይሆን ያው እንደመጠኑ እንዳለንበት ችግር ጥሩ የበዓል አከባበር እንደነበር ያው ቀጣይ አመት ደግሞ የሰላም የጤና አሪፍ ጥሩ በዓሎች ከጦርነት በፊት እንደነበረ በዓል እንዲያረግልን ተስፋ እናረጋለን እንደሚሆንም ተስፋ አለኝ።
በታሪካዊቷ ያክሱም ከተማ እንዲሁም በአድግራት ከተማ ደግሞ በዓሉ በየአጥቢያ አብያተ ክርስቲያናት ናቸው የተከበሩት። በማይጨው ከተማ ደግሞ በአደባባይ መከበሩ ተገልጿል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
የጥምቀትን በዓል ለምታከብሩ የክርስትና እምነት ተከታዮች በሙሉ መልካም በዓል እንዲሆንላችሁ በድጋሚ እየተመኘን ወደ ሌሎች ዘገባዎቻችን ደግሞ እናልፋለን። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ፕሬዚዳንት ጆ ባይደን ምስጢራዊ ተብለው የተለዩ ሰነዶች ከመኖሪያ ቤታቸውና ከቢሮአቸው መገኘታቸው ባለፈው ሳምንት ይፋ መደረጉን ተከትሎ የፍትህ ሚኒስቴር ምርመራ ይጠብቃቸዋል። የአሜሪካ ድምጽ የዋይት ሃውስ ቢሮ ኃላፊ ፓትሲ ዊዳኩስዋራ የቅርብ ጊዜዎቹን መረጃዎች አሰባስባ በዚህ ዙሪያ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተል ያቀርባል።
ኦባማ ባይደን ያስተዳደር ወቅት ይወጡ በሚስጥራዊነታቸው የተለዩ ሰነዶች ባለፈው የህዳር ወር መጀመሪያ ግድም የአጋማሽ ዘመን ምርጫው ከመካሄዱ አስቀድሞ ከፕሬዝዳንት ጆ ባይደን የጥናት ተቋም ቢሮና ከመኖሪያ ቤታቸው የመገኘታቸው ዜና ይፋ ከተደረገ በኋላ ያለፈው ሳምንት ለዋይት ሃውስ በብርቱ ፈተናዎች ውስጥ ለማለፍ የተገደደበት ጊዜ ነበር።
This legal matter, I would refer you to the White House counsel.
ለዚህ የህግ ጉዳይ ወደ ዋይት ሃውስ የህግ ክፍል ነው የሚመራችሁ። እዚያ ላይ ንክተው ከዚህ ባለፈ ወደ ዝርዝሩ መግባት አልፈልግም።
ግልጽነት እንዲጸና እንደሚያደርጉ ቃል የገቡት ቃል አቀባዩ የፍትህ ሚኒስቴር በጉዳዩ ላይ እያካሄደ ያለውን ምርመራ በመጥቀስ ዝርዝር መረጃዎችን ለመስጠት ፍቃደኛ ሳይሆኑ ቀርተዋል። በቢሊዮኖች የሚቆጠሩ ባለስልጣናት የደህንነት መረጃዎችን የማየት ፍቃድ ባለበት ሀገር ውስጥ ምስጢራዊ ሰነዶችን በሚፈለገው ጥብቅ አያያዝ ሳይዙ የመገኘት ጉዳይ የተለመደ ችግር መሆኑን ባለሙያዎች ይናገራሉ። ይህን መሰሉም ጥሰቶች ብዙውን ጊዜም አስተዳደራዊ ክትትል ይደረግባቸዋል።
The legal liability exposure to President Biden is slim to none so long as
ወነታው ስካልተለውጥ ድረስ ፕሬዚደንት ባይደን ያለባቸው የህግ ተጠያቂነት አነስተኛ ወይንም ምንም የሚል ነው። እንደውነቱ አሁን በጣም አስፈላጊው የሚተላለፈው መልእክት አይነት ነው። እናም ይሄ ሆነው ከአራት ሳምንታት በፊት ወይንም ከዚያ ቀደም ብለው መሆኑን አሳምረው ያወቁሳሉ ከፕሬዚደንቱ መኖሪያ ቤት የተገኘውን ሁለተኛውን ሰነድ ይፋ ከማድረግ መቆጠባቸው ያ ለማመን የሚያዳግት ስህተት ነው።
ባለፈው ሳምንት ነው ጠቅላይ አቃቤ ህግ ሜሪክ ጋርላንድ ምርመራውን እንዲመሩ ሮበርት ኩርን ልዩ መርማሪ አድርገው የሰየሙት። የቀድሞ ጠበቃ እንደ አውሮፓውያን ዘመን አቆጣጠር በ2017 ዓመተ ምህረት አሁን ራሳቸውም ምስጢራዊ ሰነዶችን ያላግባብ በመያዝ ክስ ተወንጅለው ምርመራ ላይ በሚገኙት የቀድሞ ፕሬዝዳንት ዶናልድ ትራምፕ የታጩት። ትራምፕ ከጃቸው ያሉትን ምስጢራዊ ሰነዶች እንዲመልሱ ለወራት የቀረበላቸውን ጥያቄ ችላ ማለታቸውን ተከትሎ FBI ባለፈው የናሲ ወር ፍርድ ቤት በሰጠው ትዕዛዝ መሰረት የማራላጎ መኖሪያ ቤታቸው ላይ ፍተሻ ማድረጉና ቁጥራቸው የበዙ ሰነዶችን ማግኘቱም ይታወሳል። በሌላ በኩል የሪፐብሊካን ፓርቲ አባላት ባይደንና የዲሞክራቲክ ፓርቲው በሁለቱ ጉዳዮች ላይ የተለያዩ አሰራሮችን ተከትለዋል ሲሉ ይወነጅሏቸዋል።
He criticized President Trump. Did he utilize the Justice Department to raid President Trump?
President Trump እንተቹ የፕሬዚደንት ትራምፕን መኖሪያ ለመፈተሽ የፍትህ ሚኒስትርን ተጠቅሞ ይሁን የትክክል ይመስላል። ፕሬዚደንት ባይደንን የሚመለከተው ይሄ ጉዳይ መኖሩን ከመርጫው በፊት ያውቁ ነበር። ይሁንና ከአሜሪካ ህዝብ ሚስጥር አድርገውት ቆዩ።
በአሁኑ ወቅት በህዝብ ተወካዮች ምክር ቤት መጠነኛ ብልጫ ያለው መቀመጫ ያላቸው ሪፐብሊካኖች በብሔራዊ ደህንነት ላይ ሊደርስ ይችላል ያሉትን ጉዳት ጨምሮ የራሳቸውን ምርመራ እንደሚያደርጉ ቃል ገብተዋል። ዋይት ሃውስ በበኩሉ የባይደን አስተዳደር በዩናይትድ ስቴትስ አጋሮች ጭምር ብሔራዊ ምስጢራዊ መረጃዎችን በአግባቡ የመያዝ ድክመት አለበት የሚል ስጋት አላቸው የሚለውን አስተያየት ውድቅ አድርጓል።
Our allies and partners are much more concerned about the common threats.
ሩሲያ በዩክሬን ከመታደርሰው ጥቃት ቻይና በኢንዶ-ፓስፊክ ክልል እስከደቀነችው የጠባጫሪነት ዝንባሌ አጋሮቻችንና ተባባሪዎቻችን ይበልጥ የሚያሳስባቸው ጉዳይ በዓለም ዙሪያ የሚያጋጥሙን የጋራ ስጋቶችና ፈተናዎች ናቸው።
ጉዳዩ አሁንም በሂደት ላይ ነው። ማነጋገሩም እንዲሁ የሚገኙትን ውጤቶች እግር በእግር ተከታትለን እናቀርባለን።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ወደ ተከታዩ ዘገባ ከመላፋችን በፊት አንድ ማስታወቂያ ሰምተን እንመለስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። አውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በሚያስ ነው።
የአሜሪካ ድምጽ የአማርኛ አገልግሎት ዝግጅቶቻችን እንደቀጠሉ ናቸው። ተከታዩ መሰናዷችን ደግሞ ባህልና ማህበረሰብ ነው። በወሎና በአካባቢው የሚገኙ ባህላዊ እሴቶች ኢትዮጵያ ውስጥ በህዝቦች መካከል ተከባብሮ የመኖር ባህል እንዲጎለብት የላቀሚና ይጫወታሉ ሲሉ ምሁራን ገለጹ። እነዚህ ባህላዊ እሴቶች ግን በሚገባቸው ልክ አልተዋወቁም፣ የፖለቲካ ሊቃኑ የፍላጎት ማስፈጸሚያ እንዲሆኑ ተደርገዋል ሲሉም ምሁራኑ ሐሳባቸውን ገልጸዋል። መስፍን አራጌ ነው የተከታተለው።
ከቀናት በፊት በተጠናቀቀውና መሰረቱን እንግሊዝ ያደረገው ቫይብራኒየም ሪሶርስስ ፋውንዴሽን ከወሎ ዩኒቨርሲቲ ጋር በመተባበር ወሎ የትምህርት የሳይንስና የባህል ዓለም አቀፍ ኮንፈረንስና ፌስቲቫል በሚል በተዘጋጀ መርሃ ግብር ላይ የታደሙት የሪቻርድ ኬርፔቲክ ፓንከረስት ልጅ ዶክተር አሉላ ፓንከረስት ወሎ ውስጥ ጎልብተው የዘለቁት የአንድነትና ተከባብሮ የመኖር ባህል ለሌላው የኢትዮጵያ ክፍል በአርአያነት የሚወሱ ናቸው ብለዋል።
ወሎ በባህል በጣም የበለጸገች ብዙ ታሪክ ያላት ብዙ የታዋቂ ቦታዎች መቅደላ የምትገኝበት ላሊበላ የምትገኝበት በርካታ እሴቶች በርካታ የቱሪስት መዳረሻዎች ያላትና በጣም ታዋቂ የሆነች አካባቢ ናትና ወሎ በብዙ መልክ ተምሳሌት አራያ ሆና ልትቀርብ ትችላለች ብዬ አምናለሁ። ለምሳሌ የተለያየ ሃይማኖት ያለበት አካባቢ አንድ ላይ የመኖር ባህል እስካለ ድረስ እሱን ማንጸባረቅ እና እንዴት ያ እንደሆነ በምን መልክ ሰዎች መግባባት እንደቻሉ የልዩነትም ይያሉ አንድነት የሚፈጠርበት ሁኔታ የሰው ባህልና ታሪክ የተከበረ ያንዳንዱ የህብረተሰብ አካል የራሱን ድርሻ የሚያቀርብበትን ሁኔታ መረዳትና ያለውን ሁኔታ ማጥናትና መፈተሽና ማቅረብ ግዴታ ያለብን ይመስለኛል።
በወሎ ዩኒቨርሲቲ የታሪክ ምሁሩ ዶክተር አሰፋ ባልቻ በበኩላቸው ወሎ ለመደበኛው የሰላም ማስከበር ሆነ የፍትህ ስርዓት አጋዥ የሆኑ የዳበሩ ባህላዊ የግጭት አፈታት ስርዓቶች አሉበት፣ በተለያዩ የእምነት ተከታዮች ዘንድ ተከባብሮ የመኖር እሴት የጎለበተበት፣ የተለያዩ ቋንቋዎች የሚናገሩ የህብረተሰብ ክፍሎች በህብር የሚኖሩበት አካባቢ እንደሆነ ይገልጻሉ።
ዳዶር በደል ሲደረስ ለምሳሌ ዩኒቨርሲቲ ወዳጃው ለሴቶቹ በተለይ ከ60 አመት በላይ የሆኑና ራሳቸውን እንትን ያደረጉ ሴቶች አንድ ላይ ይሰባሰቡና ወደ አገር አስተዳደሩ ይመጣሉ፣ ወደ ጠቅላይ ግዛት ይመጣሉ። እንደራሴው መስማት እስኪችሉና መተው ምን ሆናቸዋል ብለው እስኪጠይቁ ድረስ ለወዳጃ ያደርጋሉ።
ጸሎት ማለት ነው።
በጋራ ጸሎቱ ላይ ጥያቄዎቻቸውን ያነሳሉ። እንግዲህ ተብሪድ በላው ተብሪድ ይሁን ይላሉ፣ መጥፎው ነገር ይብረድ እንደማለት ነው። ፍትህንም አብረው ይጠይቃሉ። በዛ መካከል ምንድነው ጉዳያቸው ተብሎ ሲባል ያው የተበደለው የመጡበት አካባቢ እና ምናምን ነው። እዚህም ያሉት ዩኒቨርሲቲዎች ይደባለቃሉ፣ አብረው ነው የሚሆኑት፣ አይከለከልም። አላፊ አግዳሚውም የሚፈልገው ነገር ያቀርባል፣ ቡና ይሰጣቸዋል፣ ሌሎች ነገሮችን ያቀርባል፣ የሚበሉትን ያቀርባል፣ የመሳሰሉትን ያደርጋል። ከዛ በኋላ አነጋግሯቸው የተበደሉትን የሆነውን የተፈጠረውን ነገር ተናግረው እንን አዳምጦ መፍትሄ እንሰጣለን የሚል መልስ ካልያዙ በስተቀር አይነሱም። ከዛቸው
ሰሜን ወሎ ገጠር አካባቢ ተወልደው ከ7 ዓመታቸው ጀምሮ ሳዑዲ አረቢያ ያደጉትና በኢትዮ አረብ ግንኙነት ዙሪያ በተለያዩ የአረብ ሀገራት ከ3 አስርት ዓመታት በላይ በማስተማር ላይ የሚገኙት ፕሮፌሰር አደም ካሚልም በተለይ በገጠሩ የወሎ አካባቢ የሚገኙ የእስልምና እምነት ምሁራን ዑለማዎች ኢትዮጵያዊ ማንነት የሚንጸባረቅባቸውና ለአረብኛው ስነ ጽሑፍ መጎልበት አስተዋጽኦ ያበረከቱ ስራዎችን መስራታቸውን ታሪክና መረጃ ያጣቅሳሉ።
ጅቡቲ ምኒልክ ሆቴል የሚባል አለ። ምኒልክ ሆቴል ተቀምጨ አንድ የፈረንሳይ ተወላጅ ሆነ ፈረንሳዊ እዛ ሆቴል ተቀምጦ በአስተርጓሚ ነው ባጋጣሚ የተረዳሁት። ከዚህ በከቢሴ በኩል በግመል እየተጫኑ የሚሄዱ በአጀም የተጻፈው በተለይ የገጠር ዑለማዎች ሰነድ ድርሰት። የገጠር ዑለማዎች እንግዲህ የተማረ የሚሰማና የማይጽፍ የማያነብ ህብረተሰብ ነበር ይዞ የነበረው አርብቶ አደር ዘንድሮ። እሱን ለማስተማር በአካባቢው ቋንቋ አድርገው ፊደሉን በአረበኛ አድርገው ነው የጻፉት። አጀም እንለዋለን። ያንን እየሰበሰቡ በግመል እየጫኑ ይወስዳሉ ጅቡቲ። ይቸበቸባል በርካሽ ዋጋ። አስተርጓሚ አምጥቼ ጠየቁት። የሰጠኝ መልስ አንድና አንድ ነበር። እኔ የጥናትና ምርምር ሴንተር አለኝ አለኝ። ፈረንሳይስ ባሪስ ተባባሪ ለንደን አለው፣ ተባባሪ አሜሪካ አለው፣ ተባባሪ ጀርመን አለው። እንደዚሁ የጥናትና ምርምር ሴንተሮች ለምን ትኩረት አደረጋችሁ እዚህ ላይ አልኩት። አሁን እስልምናውን ኢትዮጵያ ውስጥ ስንፈልገው ገጠር ውስጥ እናገኘ ነው ከተማ ውስጥ አይደለም። ይሄን ነው የሰጠኝ ራሱ እንግዲህ ከራሱ ምስክርነቱ ነው። ገጠር ውስጥ ነው ያገኘነው። ስለዚህ የገጠር ሊቃውንቶች እንዴት እስልምናውን ሊያቆዩ ቻሉ? ሰነ ጽሑፋቸውስ ምን ይመስል ነበር? ያንን እያጠናን እየወሰድን ነው ነበር ያለኝ። ማለት አጀሙን እንዳለ ሰብስበው ወሰዱት። የኔ ቅርስና ታሪኬ አሁን ጀርመን ገባ፣ እንግሊዝ ገባ፣ ወደፊት ፍለጋ እንደገና ወደ እነኛ ሀገር ልናመራ ነው ማለት ነው።
የሃይማኖት ተቋማት፣ መንግስታዊ አደረጃጀቶችና ዩኒቨርሲቲዎች ሀገራዊ ቅርሶችን የማስጠበቅ ታሪካዊ ኃላፊነታቸውን እንዲወጡ አሳስበዋል ፕሮፌሰር አደም። በሌላ በኩል ዶክተር አሰፋ ባልቻ በወሎና አካባቢው የሚገኙ ባህላዊ እሴቶች አልጎለበቱም፣ በአንጻሩ እንደነዚህ አይነቶቹን እሴቶች ከማስፋፋ ፋቲለክ ጥላቻና ልዩነቶችን በህዝቦች መካከል የማስፈን ምልክቶች ከቅርብ አመታት ወዲህ በስፋት እየተስተዋሉ ነው ብለዋል። በተለይ ፖለቲከኞች የልዩነት ምንጭ ሆነዋል ሲሉ ይወቅሳሉ።
ለምሳሌ እኛ ሀገር የምናቃቸው ከአንድ ጎሳ ወደ ሌላ ጎሳ ወይም ከአንድ አካባቢ ያለ ሰው ወደ ሌላ አካባቢ ሰው ወዳለ ግጦሽ መሬት ውስጥ ገባህብኝ፣ አልገባህብኝ፣ ጉድጓዱ ሀይል ነካህብኝ፣ እንዲህ አደረክብኝ ምናምን የሚሉ የተለመዱ ይሄ የጎረቤታማ ጠቦች አሉ። እነሱ የሚፈቱበት የራሱ መንገድ ነበረው። አሁን አሁንም አለ። እነሱን ራሳቸው ፖሊሳይዝ አደረጓቸውና ይሄ ክልል ከዚህ ብሔረሰብ የዚህ ቋንቋ ተናጋሪ ከዚህ ቋንቋ ተናጋሪ ጋር ግንኙነት አብሯል ኖረም እንደውም ወረራ ነው እንትና የሚባለው ጎሳ ወደኛ ሀገር መጥቷል እንትና ተናጋሪ የሚባለው ቋንቋ ወደዚህ አካባቢ ሰፍሯል ምናምን እየተባለ የሚነገሩ የፖለቲካ ኤሊቶቹ አስሮት እንኳን ማያቀውን አይነት ጭቆና እንደደረሰበት አድርጎ ያጋነኑ በማውራት ህዝብና ህዝብ ማጣላት ካልሆነ በስተቀር እኔ በለርቅና ለሰላም የሚሰራ የፖለቲከኛ አይቼም አላውቅም ሰምቼም አላውቅም። አብሮ የኖረ በሰላም የኖረና በራሱ የራሱን መንገድ የራሱን እሴት ተጠቅሞ ባህላዊ መንገዶችን ተከትሎ ሲኖር የነበረ ሰላማዊ ህዝብ አሁን የፖለቲካ መሳሪያ ተደርጎ አንዱ በአንድ ላይ እንዲነሳ፣ እንዲጋደል፣ ደም እንዲቃባ፣ እንዲዘራረፍ የተደረገበት ያለበት ጊዜ ነው። የመቶ ዓመት የሁለት መቶ ዓመት ወሬ እያወራህ የዛሬን ማስረሳት ዛሬ መድረስ የሚገባንን ቦታ ትተን ወደ ኋላ እየተጎተትን ዛሬ ወደ 18ኛው ነገ ወደ 17ኛው ከነገ ወደ 16ኛው እያል አዳምና ሔዋን ወደ ተፈጠሩበት ቦታ ልንገባ ትንሽ ነቀረ።
ዶክተር አሉላም በወሎ የሚዘወተሩትን ጨምሮ በሌሎች የኢትዮጵያ አካባቢዎች የሚስተዋሉ በርካታ ጠቃሚ ባህላዊ ሴቶች በሚገባቸው ልክ አልተዋወቁም ባይ ናቸው። ሙከራዎች መኖራቸውን በመጠቆም
የኢትዮጵያ ህዝብ በርካታ ባህሎች እንዳሏት እንደዚሁም የታሪክ በጣም የበለጸገች ሀገር እንደመሆኗ እስካሁን ድረስ ይሄ በዓለም አቀፍ ደረጃ ብዙም አልታወቀም። የኢትዮጵያ ጥናትና ምርምር እስካሁን ድረስ 21 ዓለም አቀፍ ጉባኤዎች አካሄዷል። እነዚህ በውጭ ሀገርም በኢትዮጵያም በአዲስ አበባ በድሬዳዋ በመቀሌ ተካሄደዋል። ግን አሁን በአማራ ክልል እስካሁን ድረስ አልተካሄደም እና የወሎ ዩኒቨርሲቲ እንደዚህ አይነት ዓለም አቀፍ ጉባኤ የመጀመሪያ ጊዜ በማካሄዱ የአካባቢውን እሴቶች ለማስተዋወቅ ታሪኩንም ባህሉንም ብዙም በሌላ አካባቢ ያልታወቀ እንኳን በዓለም አቀፍ ደረጃ ጠቃሚ አይነት ጉባኤ ነው ብዬ አምናለሁ።
በኮንፈረንሱና ፌስቲቫሉ ላይ የሁለተኛ ደረጃ ተማሪዎች የትምህርት ውድድር፣ አገር አቀፍ ሂሳብ ኦሎምፒያድና የፈጠራ ስራዎች ውድድር፣ የባህል ትርኢትና የፎቶግራፍ ኤግዚቢሽን የተካሄደ ሲሆን ከሀገር ውስጥ በተጨማሪ የፈረንሳይ፣ አሜሪካና ስዊድን ምሁራን ተሳትፎ አድርገዋል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
የምሽቱን ዝግጅቶቻችንን በዚሁ አጠናቀቅን። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና እደሩ።